ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሚያዝያ 15 ቀን 2009 ዓ.ም ተመረጥ ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ እሁድ የምናቀርብላችሁ የሳምንቱን ዜና የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። ከዚያም በሳምንቱ ውስጥ የተተላለፉ ሁለት ሀተታዎችን በተከታታይ አቅርበን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በተለያዩ ወቅቶች ወያኔ የገደላቸውን ሰዎች ቁጥር ሲያጣጥል እንደነበር የሚታወስ ነው። በበርካታ ያገሪቱ አካባቢዎች የተከሰቱ ህዝባዊ አመጾችን ለማስቆም በሚል ወያኔ ዘረኛና አረመኔ የሆነውን አጋዚ የሚባለውን ጦሩን እያዘመተ በአሰቃቂ ሁኔታ ህፃናትን፣ ሴቶችን፣ ወጣቶችን፣ አርሶ አደሮችን መጨፍጨፉ የሚታወስ ነው። ከተለያዩ አቅጣጫዎች የተገኙ መረጃዎች እንደሚያስረዱት ከሆነ ወያኔ የጨፈጨፋቸው ንጹሃን ዜጎች ቁጥር ከ2000 በላይ እንደሆነ ሲሆን ቁጥር በማሳነስ የጠነዛ አባባሉን ከመጠን ያላለፈ እርምጃ እንደሆነ በማተት ከወያኔ ውጪ ማንንም ሊያሳምን የማይችል ጥናት አይሉት ድግምት አቅርቧል። ወያኔ የህዝብን አመጽ በጥይት ለመግታት የወሰደው እርምጃ ህዝባዊ አመጹን ወደ ሌላ ትግል ስልት እንዳሸጋገረው ከያቅጣጫው የሚሰማው ዜና ያስረዳል። በተለያዩ አካባቢዎች ህዝቡ በጎበዝ አለቃ እየተመራ በስልትና በደፈጣ የወያኔ ደህንነቶችና ሹመኞችን በጥይት እየቀጣ መሆኑን መረዳት ተችሏል።
የሰብአዊ መብት ኮሚሽን በተባለው በወያኔ ተቋቋመውና በወያኔ አባላት የተሞላው ድርጅት ስለ ህዝባዊ አመጽ ጉዳይ ሐሙስ ሚያዝያ 12 ቀን የቀረበው ሪፖርት በወያኔ ፓርላማ ተብየው በሙሉ ድምጽ ጸድቋል። የወያኔ አጋዚ ወታደሮችና የፌደራል ጸጥታ ኃይሎች ያካሄዱትን የጅምላ አረመናዊ ጭፍጨፋ ነጻ የሚያወጣው ዘገባ ለይስሙላ አንዳንድ ባለስልጣናትን ቢወነጅልም ወንጀሉን በተቋሚ ኃይሎችና በሰላማዊ ሰዎች ላይ መለደፉ ይታወቃል። እንደተጠበቀው የወያኔ ፓርላማ የተቋሚ ድርጅት አባሎችና ሰላማዊ ሰዎች በወንጀል እንዲከሰሱ ወስኗል። በግብጽ ካይሮ ከተማ ውይይት ሲያካሂዱ የነበሩት የወያኔና የግብጽ የውጭ ጉዳይ ሚኒስትሮች ከውይይቱ በኋላ ጋዜጣዊ መግለጫ የሰጡ መሆናቸው ታውቋል። የወያኔ ውጭ ጉዳይ ሚኒስትር ተብየው ኢትዮጵያ የግብጽን ህዝብ ለመጉዳት ፍላጎት የላትም ካለ በኋላ ኢትዮጵያና ግብጽ በፖለቲካ በሶሻልና በኢኮኖሚ ግንኙነት ያላቸው አገሮች እንደመሆናቸው መጠን ይህ ግንኙነት ይበልጥ መጠናከር አለበት በማለት ተናግሯል። የግብጽ የውጭ ጉዳይ ሚኒስትር በሰጡት መግለጫ በውይይቱ ስምምነት ላይ ተደርሷል ባይሉም ግልጽና ቀጥተኛ ውይይት የተደረገ መሆኑን ገልጸው በየሁለት ወሩ ግንኙነቱ የሚደረግ መሆኑን ገልጸዋል። የወያኔው ጠቅላይ ሚኒስትር ባንድ በኩል የግንኙነት ማሻሻያ ደብዳቤ ወርቅነህ ገበየሁን አስይዞ ሲልክ፣ በሌላ በኩል ግብጽ በኢትዮጵያ ያሉትን ጸረ ሰላም ኃይሎችን ላለመርዳት ቃል ገብታለች በማለት ለአገር ውስጥ የዜና ተቋሞች መግለጫ በመስጠት የተመጻደቀ መሆኑ ተነግሯል። የአባይ ግድብ ስለሚያስከትለው ቀውስ ጥናት እንዲያደርግ ኃላፊነት የተሰጠው ኩባንያ የጥናቱን ውጤት ይፋ እንዲያደርግ በሁሉም በኩል ግፊት መደረግ ይኖርበታል የሚል አቋም በግብጽ ፕሬዝዳንት በኩል እንደተገፋም ለማወቅ ተችሏል። የአባይ ግድብ የግብጽን መንግስት ክፉኛ እንዳስፈራው ሁሉ የግብጽ በተለይ ከደቡብ ሱዳንና ከሻቢያ ጋር ያደረገችው መቀራረብና ስምምነት የወያኔን አገዛዝ አስግቶታል የሚሉ ወገኖች የተደረገው ግንኙነት ለይስሙላና ለፕሮፓጋንዳ ፍጆታ እንጂ ለውጥ ሊያመጣ አይችልም ይላሉ።
ወያኔ ባሳለፍነው ሳምንት አንድ ቡድን ወደ ካይሮ በመላክ የሻከረ በመሄድ ላይ ያለው ግንኙነቱ ማለሳለሱ የተገለጸ መሆኑ የሚታወቅ ነው። ከፖለቲካ ተንታኞች መረዳት እንደተቻለው ግብጽ ቀድሞ የወያኔ ግንባር ቀደም ረዳት ስትሆን ወያኔን በተለያዩ ሸምጋዮች ለማግባባት እንደሞከረች የሚታወቅ ነው። ቡድኑ ካይሮ ላይ ስምምነት የሞላበት ንግግር ማድረጉን ቢያሳውቅም በሌላ በኩል ደግሞ የይስሙላው የወያኔ ጠቅላይ ሚኒስትር ግብጽ የወያኔ ተቃዋሚዎችን እየረዳች መሆኗን በማንሳት ግብጽን ማወገዙ የሚጋጭ መሆኑን ብዙዎች ያስረዳሉ። ነገ ሰኞ ካይሮ ላይ ሶስቱ ሀገራት ማለትም ግብጽ፣ ሱዳንና ኢትዮጵያ የአባይ ግድብን ሲያጠኑ የነበሩ ድርጅቶችን የመጀመሪያ ምዕራፍ የጥናት ውጤት ለማድመጥ እንደሚሰየሙ የታወቀ ሲሆን የወያኔ አስቀድሞ ወደ ካይሮ ቡድን መላክ ከፍተኛ ስጋት ስላደረበት እንደሆነ የሚጠቁሙ ምልክት መሆኑን ብዙዎች ያስረዳሉ። እስካሁን በተካሄደው የሁለቱ ሀገራት የዲፕሎማሲ ዘመቻ ግብጽ የበላይነቱን መያዟ የሚታወቅ ነው። የመጀመሪያው እርምጃ በሆነው ግድቡን በተመለከተ ከየትኛውም አበዳሪ ተቋምና አበዳሪ ሀገር ሌላው ቀርቶ የወያኔ ወዳጅ ከሆነችው ከቻይናም ወያኔ ብድር እንዳያገኝ ያካሄደችው ዘመቻ የተሳካ መሆኑ አንዱ እንደሆነ በተለያዩ የፖለቲካ አዋቂዎች እየተገለጸ ይገኛል። ይህ የወያኔ አስቀድሞ ተደራዳሪ ቡድን መላክ ለግብጽ መጓናበስ ከመፈለግ ውጪ ሌላ ምንም ሊሆን እንደማይችል ብዙዎችም ያስረዳሉ።
አዲስ አበባን ዞሮ የተመለከተ ሀገር ጎብኚ ነጋጠባ ጦርነት እየተካሄደባቸው ካሉት የሶሪያ ከተሞች ጋር ያመሳስላታል ቢባል የተጋነነ አይሆንም የሚሉ ብዙዎች ናቸው። ተጀምረው የቆሙ ህንጻዎች፣ የፈራረሱ መንደሮች፣ ታጥረው የተያዙ መሬቶች ወዘተ የሚያሳዩት የከተማዋ በቁማ መሞትን እንደሆነ ብዙዎች ያስረዳሉ። ደጃችቤ እስከ ራስ መኮንን ድልድይ፣ አሮጌው ቀይራ ከተክለ ሃይማኖት እስከ ሜክሲኮ፣ ከገነት ሆቴል እስከ ቡልጋሪያ፣ ከአሜሪካ ግቢ እስከ ተክለ ሃይማኖት ጫፍ ወዘተ ፈራርሶ ቀንቀን ቆሻሻ መጣያና መጸዳጃ ሲሆን ማታ ማታና ለሊት የጅቦች መጨፈሪያ ሆኗል። አንዱም አካባቢ እንኳን ሊገነባበት ቀርቶ የተጀመረበትም አይታይም። በመሃል ፒያሳ አላሙዲን ፎቅ ሊገነባ ያዘው መሬት ወደ 15 ዓመታት እያስቆጠረ በመሆኑ ብዙዎችን እያበገነ መሆኑን መረዳት ተችሏል። በዚህ ክረምቱ እየተቀረበ ባለበት ሰራተኛ ሰፈርና ገዳም ሰፈር እንደሚፈርሱ ተሰምቷል። በእነዚህ በተጠቀሱት ሁለት ድሜ ጠገም መንደሮች የሚኖረው ህዝብ ብዛት በቀላሉ የሚገመት አለመሆኑን የሚያስረዱ ወገኖች እንደሚሉት የወያኔ ዋናው ዓላማ ለዘመናት ሲወርድ ሲዋረድ የመጣውን በተለያዩ ሁኔታዎች ማለትም በእድር በዕቁብ ወዘተ የታሳሰረውን ህብረተሰብ ለመበተን መሆኑን በቁጭት የሚያስረዱ ብዙዎች መሆናቸውን መገንዘብ ተችሏል።
ወያኔ በቁጥጥሩ ስር የሚገኙና የይስሙላ ነጻ የመገናኛ ብዙሃን ለሆኑት ራቡን በወያኔ ገጽታ ላይ አሉታዊ ተጽዕኖ ሊያስከትል በሚችል ሁኔታ ከመዘገብ እንዲቆጠቡ በአስተላለፈው መመሪያ መሰረት ስለ ራቡ አስከፊነትና ተያያዥ መዘዞቹ ምንም የማያነሱ መሆናቸው የሚታወቅ ነው። በኦጋዴን በቅርቡ የተከሰተው የኮሌራ በሽታ ወደ ጅጅጋ መዛመቱ ለማወቅ ተችሏል። በጅጅጋ ከ20 በላይ ሰዎች በኮሌራ መታመማቸው የተነገረ ሲሆን ጅጅጋ ዩኒቨርሲቲ ውስጥም መዛመቱና በርካታ ተማሪዎች ወደ ሆስፒታል መወሰዳቸው ከስፍራው የደረሰን መረጃ ያስረዳል።
በደቡብ ምስራቅና በምስራቅ ኢትዮጵያ የገባው ድርቅ መጠኑ በጣም ከፍተኛ መሆኑን እየተገለጸ ሲሆን በተለይ የኢትዮጵያ ሶማሊያ አካባቢ ጎብኝቶ የተመለሱ የተባበሩት መንግስታት ሰራተኞች ስለሁኔታው አሳሳቢነት ዘግበዋል። አብዛኞቹ ነዋሪዎች በእድሜያቸው ይህን አይነት ድርቅና ራብ ያላዩ መሆናቸውን ከብቶቻቸው በሙሉ ያለቁ መሆኑንና የያዙትን ቅርስ ሁሉ የጨረሱ መሆናቸውን ተናግሯል ተብሏል። ድርቁ ከገባ ያለቁት ከብቶች ዋጋ ግምት 200 ሚሊዮን ዶላር መድረሱን ይገመታል። ንብረታቸውም ሙሉ በሙሉ ያጡ ዜጎች በርዳታ ህል ራስን ለማቆየት ወደ መጠለያ የሚሄዱ መሆናቸው ቢነገርም መጠለያ ጣቢያዎቹን እየተጨናነቁ መሆናቸው እርዳታው በተገቢው መንገድ አይደርስም ተብሏል። ባለፈው አመት በተለያዩ መጠለያ ጣቢያዎች ለነበሩ የድርቅ ተረጂዎች ከዓለም አቀፉ ህብረተሰብ የተሰበሰበው 1.8 ሚሊዮን ዶላር የሚገመት እርዳታ የተሰጠ መሆኑ ሲገለጽ በዚህ አመት መጠለያ ውስጥ ያሉና በተረጂነት የተመደቡትን ዜጎች ለመርዳት 945 ሚሊዮን ዶላር ወጪ እንደሚያስፈልግ ቢገመትም እስካሁን ድረስ የተገኘው 24 ሚሊዮን ዶላር ብቻ ነው ተብሏል። በአሁኑ ወቅት በ58 መጠለያ ጣቢያዎች እርዳታ የሚሰጥ ቢሆንም 400 ሺህ ተፈናቃዮች የሚኖሩባቸው 222 ትናንሽ መንደሮች የተሟላ እርዳታ እንደማይደረግላቸው ታውቋል። ከነዚህ መካከል 42 ከመቶ ምንም አይነት የህል እርዳታ ማያገኙ ሲሆን የመጠጥ ውሃ ሊያገኙ የሚችሉት ደግሞ 31 ከመቶ ብቻ ነው ተብሏል። ሁኔታው በዚህ ከቀጠለ እልቂት ሊከተል እንደሚችል ብዙዎች ይገምታሉ።
ወያኔ ወደ ተባበረው አረብ ኤሚሬትና ወደ ሳውዲ አረቢያ የሚልከው የስጋ መጠን ከጊዜ ወደ ጊዜ እየጨመረ መሆኑ ታውቋል። ባለፉት 9 ወራት ብቻ ከስጋ ሽያጭ 72 ሚሊዮን ዶላር ማግኘቱ የተነገረ ሲሆን ከሽያጩ 60 ከመቶ የሚሆነው ወደ አረብ ኤሚሬት፣ 38 ከመቶ ወደ ሳውዲ አረቢያ፣ ቀሪ 2 ከመቶ ደግሞ ወደ ሌሎች የመካከለኛው ምስራቅ አገሮች ነው። የቀኑ የሚላከው መጠን 50 ቶን መድረሱን የሚናገሩ ዜጎች የበሬና የበጓጋ በአገር ውስጥ ላሉ ሸማቾች በከፍተኛ ደረጃ ከጨመረባቸው ምክንያቶች አንዱ በገፍ ወደ ውጪ በመውጣቱ ነው ይላሉ። በህዝባዊ ግፊትና ጫና መላቀቁ የጠፋውና እየተርበተበተ የሚታየው የወያኔ አገዛዝ ኢትዮጵያውያን ተቃዋሚ ወገኖች የሚያስተላልፉትን የሚዲያ ስርጭት ለማሰናከል ኢትዮሳት የተባለ የሳተላይት ማሰራጫ ጣቢያ ለማቋቋም እየሰራ መሆኑ ታውቋል። ከ15 እስከ 25 የሚደርሱ የቴሌቪዥንና የሬዲዮ ጣቢያዎችን ያስተናግዳል ለተባለለት ለዚህ የሳተላይት ማሰራጫ ጣቢያ አገዛዙ ከፍተኛ ገንዘብ እንዳወጣበትና በስራውም ላይ ቻይና ትብብር ያላት መሆኑን ምንጮች ተቆማዋል። አሁን በኪራይ የሚያስወጣውን ገንዘብ ለማዳን ነው የተባለለት ቢሆንም ዋናው ዓላማ ደፍኖተ ዲሞክራሲ አይነቶቹን የሳተላይት ስርጭት ለማፈን እንደሆነ ተገምቷል። እቅዱ ምን ያህል ተግባራዊ ሊሆን እንደሚችል ወደፊት የሚታይ ሲሆን አምባገነን አገዛዝ በስልጣን ላይ እስካለ ድረስ ትግሉ የማይቀም ከመሆኑም በላይ ለሚደቀኑ እንቅፋቶች መፍትሄ ይኖራቸዋል በማለት አስተያየት የሚሰጡ በርካቶች ናቸው።
የቅርብ ዘመዶቻቸውን ልጆቻቸውን የተዳራጋሮቻቸውን ወርቤቶቻቸውና ባልንጀሮቻቸውን ባሰካቂ የሞት አደጋ የተነጠቁ ወገኖች ቃል የተገባላቸው የመጠለያና የገንዘብ ካሳ የውሃ ሽታ ሆኖ መቅረቱ ታወቀ። ወያኔ በጣት ለሚቆጠሩት ማስተናገዱ ሲታወቅ ከ90 ከመቶ በላይ ግን በሜዳ ላይና በዘመድ ወዳጅ ቤት መጠለሉ ይታወቃል። ወያኔ በተጎጂዎች ስም ከዓለም አቀፍ ተራድኦ ድርጅቶችና ሀገር ውስጥ ለጋሾች ከ80 ሚሊዮን ብር በላይ መሰብሰቡ የሚታወቅ ሲሆን ይህ ገንዘብ በወያኔ ሽመኞች እጅ ከቆየ መዘረፉ አይቀሬ መሆኑን ተቆርቋሪ ወገኖች ያስረዳሉ።
ወይ
ወያኔ በጣት ከመቆጠሩ የተንቀሳቃሽ ስልክና የኢንተርኔት አገልግሎቶችን በአገዛዙ ቁጥጥር ስር ካደረጉ አገሮች ተርታ የሚሰለፍ ነው። ወያኔ በማንኛውም የስልክና የኢንተርኔት ግንኙነቶችን እየጠለፈ የዜጎችን ሰብአዊ ነጻነት እየገፈፈ እንደሆነ የሚታወቅ ነው። የኢንፎርሜሽን መረብ ደህንነት በመጻረ ቃሉ ኢንሳ የተሰኘው ድርጅት ዋነኛ ስራው የዜጎችን ስልኮችና ኢንተርኔት ግንኙነቶችን እየጠለፈ መከታተል መሆኑ ይታወቃል። ከተንቀሳቃሽ ስልኮች ውስጥ ለአውሮፓና ለአሜሪካ ተብሎ የተሰሩ ስልኮችን ሰብሮ ለማግባት አስቸጋሪ እንደሆነ ለማወቅም ተችሏል። በዚህ ሳቢያ ወያኔ ከአሜሪካና ከአውሮፓ በተለያየ አጋጣሚዎች ወደ አገር ውስጥ የገቡ ስልኮችን ከጥቅም ውጪ በማድረግ በመተካቸው አገር ውስጥ የሚገጣጠሙ የቻይናና የህንድ ስልኮችን ለማደል ማቀዱን ይፋ አድርጓል። እየተጠበቀ ያለው በተንቀሳቃሽ ስልኮች በመገጣጠም ስራ የተሰማሩት 14 ፋብሪካዎች 4 ሚሊዮን ስልክ አምርተው ሲያቀርቡ እንደሆነ ለጉዳዩ ቅርበት ያላቸው ወገኖች ያስረዳሉ።
ወያኔ ከሻቢያ አፈና በማምለጥ ወደ ትግራይ የሚገቡ ስደተኞችን መልካም አቀባበል የሚያደርግላቸው ከስደተኞቹ ተጠቃሚ በመሆኑ ነው በማለት የዜና ምንጮች ገለጹ። በአሁኑ ወቅት የሻቢያን አፈና በማምለጥ በትግራይ በተቋቋሙ የተለያዩ ካምፖች የሚገኙ ስደተኞች ቁጥር ወደ 160 ሺህ የደረሰ ሲሆን ወያኔ ካንገት በላይና ጊዜያዊ የሆነ ገጽታን በማሳየት ስደተኞች በሻቢያ ላይ ያላቸውን ጥላቻና ተቃውሞ እንዲጨምር ጥረት የሚያደርግ ሲሆን ከምዕራባውያን የሚሰጠውን ገንዘብ በማካበትም መነገጃ አድርጓቸዋል ተብሏል። እንግሊዝ፣ የአውሮፓ ህብረትና የዓለም ባንክ ስደተኞች ወደ አውሮፓ እንዳይሄዱ ለማድረግ 500 ሺህ ዶላር የሰጡ ቢሆንም ስደተኞቹ ወደ ውጭ ለመውጣት እንጂ አገር ውስጥ ለመቆየት ፍላጎት የሌላቸው መሆኑ ታውቋል። ስደተኞቹ በየካምፑ በሚደርስባቸው ተጽዕኖ በኃላፊዎቹ የወያኔ አባላት ላይ ከፍተኛ ተቃውሞ ሲያሰሙ እንደሚደመጡ ጉዳዩን በቅርብ የሚያውቁ ዜጎች ይናገራሉ።
ሻቢያ ከደረሰበት የመጣኔ ሀብት ቀውስ ለማንሰራራት ከአሰብ ወደብ እስከ ዳላክ ወደቦች የሚገኘው ሰፊ የባህር ጠረፍ እና ደሴቶች ለባህረ ሰላጤው ሀገራት በኪራይ መልክ እየቸበቸበ መሆኑ የሚታወቅ ነው። በቅርቡ ለግብጽ በዳላክ ወደብ ኖራ በሚባል ስፍራ ላይ ግብጽ 30,000 የባህር ኃይሏን እንድታሰፍር ማከራየቱ ይፋ ሆኗል። ግብጽ ከዚህ ቀደም ከሃርጌሳ ከሶማሌ ከደቡብ ሱዳን ወዘተ ሀገራት ጋር ወታደራዊ ስምምነትና የጦር ሰፈር ኪራይ መፈጸማ በተለያዩ ጊዜያት የሚታወቅ ነው። የፖለቲካ ተንታኞች እንደሚያስረዱት ግብጽ እየሰራ ያለው የጦርነት መሰናዶ እንደሆነና ከጦርነት ስልቶች አንዱ የሆነውን ጠላትን በቀለበት ውስጥ የማስገባቱን ምዕራፍ እየተወጣች ነው ይላሉ።
በየትኛውም አቅጣጫ የሚገኙ የከተማዋ ዋና ዋና መንገዶች መጸዳጃዎችና ቆሻሻ መጣያዎች በመሆናቸው ክርፋታቸው አያራምድም። በየመንገዱ ጥግ የተቀበሩ ከጎርፍ መውሰጃ ትቦች የሚወጣው ግማት በአንዴ አልጋ ላይ ለሚያስተኛ የጉንፋንና ለሌሎች ተዛማጅ በሽታዎች እንደሚያጋልጥ ሐኪሞች ያስረዳሉ። ቀድሞ የነጻ አገልግሎት ይሰጡ የነበሩ የህዝብ ንጽህና ቤቶች ብዙዎቹ የፈረሱ ሲሆን በቅርቡ ከውጪ በተገኘ ርዳታ የተሰሩት መጸዳጃ ቤቶች ገንዘብ ስለሚያስከፍሉ ከ30,000 በላይ ለሚገመተው የከተማዋ የጎዳና ነዋሪ ሊገለገልባቸው አልቻለም። ከዚህ በተጨማሪም ብዙዎቹ የመጠጥ ቤቶች የመጸዳጃ ቤት ስለሌላቸው ተገልጋዩ ህዝብ የሚጸዳዳው ጎዳና ላይ መሆኑ የሚታወቅ ነው። አዲስ አበባን የማግማቱና የማጠንባቱ ሁኔታ ሌላ ሳይሆን ከወያኔ ውስጣዊ ሴራ ጋር የሚያዝ መሆኑን በቁጭት የሚያስረዱ ወገኖች ቁጥር በቀላሉ የሚገመት አይደለም።
በዚህ አመት የወጣው የተባበሩት መንግስታት ድርጅት የሰው ልጅ የኑሮና የእድገት መለኪያ አሁንም ኢትዮጵያን በዝቅተኛ ደረጃ ላይ ያስቀመጣት መሆኑ ጉዳዩን ከውጭ ለሚያዩት እንጂ ለኢትዮጵያውያን አዲስ አይደለም ተባለ። ይህ በተባበሩት መንግስታት ድርጅት በኩል በየአመቱ ጥናት ተደርጎበትና ተገምግሞ የሚወጣው የእድገት መለኪያ እያንዳንዱ ሀገር በጤና በትምህርትና በእውቀት እንዲሁም በአጠቃላይ ያኗኗር ሁኔታ ላይ ያለውን መሻሻል ገምግሞ አገሮቹ ያሉበትን ደረጃ የሚያስቀምጥ ነው። በዘገባው መሰረት በፈረንጆቹ አቆጣጠር በ2015 በተደረገው ግምገማ በዓለም መረጃ ከተወሰደባቸው 184 የዓለም ሀገሮች መካከል ኢትዮጵያ 174ኛውን ደረጃ በመያዝ 10 ሀገሮች ብቻ የምትበልጥ መሆኑ ተመልክቷል። በእድገት አማካይ በኩል ለኢትዮጵያ የተቀመጠው አሃዝ ነጥብ 448 ሲሆን ይህም ከሰሃራ በታች ያሉት ሀገሮች ካላቸው አማካይ ነጥብ 523 በታች ነው። 88.2 ከመቶ የሚሆነው ህዝቧ ደሃ ተብሎ የተመደበ ሲሆን 6.7 ከመቶ የሚሆኑት ደግሞ በድህነት አፋፍ ላይ እንደሚገኙም ታውቋል። ከአፍሪካ ኢትዮጵያ የምትበልጠው ደቡብ ሱዳንን፣ ናይጀርን፣ ቻድን፣ ቡሩንዲን፣ ቡርኪና ፋሶ የመሳሰሉትን ነው እንጂ ጅቡቲ፣ ሱዳን፣ ኬንያ፣ ሩዋንዳና የመሳሰሉት የበለጧት መሆኑ በአሃዙ ሰፍሯል። ላለፉት አመታት በኢኮኖሚ ጥምር እድገት ተገኝቷል እየተባለ የሚዘፈንለት የኢትዮጵያ ኢኮኖሚ ባዶ መሆኑ የተጋለጠና ብዙሃኑ የኢትዮጵያ ህዝብ የሚኖርበትን ሁኔታ አሳይቷል ተብሏል።
ባለፈው ሳምንት የአገሪቱ ፕሬዝዳንት የሚሄዱበትን መኪና ላሳልፍ ብለዋል በሚል የክደት ወንጀል ተከሰው የታሰሩት የዛምቢያ ተቃዋሚ ፓርቲ መሪ ቢያንስ እስከሚቀጥለው ሳምንት ድረስ እስር ቤት እንደሚቆዩ ተገምቷል። አሙስ ሚያዝያ 12 ቀን የዛምቢያ ፍርድ ቤት የቀረበባቸውን ክስ አጥንቶ በሚቀጥለው ሳምንት የሚወስን መሆኑን ይፋ አድርጓል። ወፌ ቆመች ካሳይ አረ ጉድ እኮ ነው ጎበዝ ላምባሎ አለችበት ኩበት ሲለቃቅም ባልሰራው ጀብዱና ባላልበት ሜዳ በባዶ ሲፎክር እግሩን ሳያስገባ ጥይቱ ሳይተኩስ የጠላት ጦር ሳይጥል ውሸቱ ጠንዝቶ ክደቱ ሲወጠር ጠባብ አንጃ ባንዳ የፋሺስት ቅሪቱ ባህር ማዶ ሆኖ እማለቅ ባገር መላን ፈልግ እንጂ ምሱን እንስጥ እንጂ ኮያኔ ደባልቀን የምን መደናገር የምን ሸብረክ ሸብረክ አንገትን ማቀርቀር የማይገባውን ወፌ ቆመች ያን ትግሉን ሳናስገድል እኳየናቸው አይደል ትላንት ከጧቱ ከኛ በላይ ላሳር ብለው ሲሟገቱ ያለ ምንም ትግል በኩርኩም ተገጭተው እጅ ግር ሲሰጡ የግንቦትን አመት በባዕዳን ታዘው ወያኔን ለመጥቀም ማጅራቱን ሲያስመቱ ቅንጅትን አፍርሰው በታትነው ሲሮጡ ታዲያ ብራንች እልሞብን ተስፋችን ተማጦ አገር ስትበደል ያን ግልምጫ ፈርተው ከጠላት አማሰር ወርቆ ሲንከባለል ከቱባው ጠላታችን ከሻቢያ ወግኖ ትግሉን ሲያስተጓጉል እኮ ምኑን አምነን ምንስ አለውና ወፌ ቆመችን በል እንዴ ብለው ነበር አባው ሲተርቱ ችዝም በቢሰባሰቡ እስከምቢያን አይከፍ ይሄሉን ሆኖ ከዲያስፖራው መንደር ዘጭ ዘጭ ያለ የሳልቫጅ ከሳደር ከውያኔ ማልዱን ፍርፋሪ አቁርሱን ብሎ ለምን ጀመር በሻገተውኔ ትግሉን ሲያራክሱት በሚልጃ በልመና እንኳን ወፌ ቆመች ማለት ይቅርና በልቡስ ለመሳብ መሽ ሆነለትና አንዴ ስደት መንግስት ሌላ ጊዜ ሸንጎ ደጅ ጥናት ቢያበዙ ለምራብ ዓለሙ ቆሾ ተሰባስቦ እየሆነባቸው ቅዝሙ ወዲ ፍየል ባህር ማዶ
ህብረት ለመመስረት መልእክት ሲደርሳቸው ሁሉም ጀሮ ደፍኖ ምድረ ዘረጭ መረጭ ጥቅ ገልቦ ክንብል ሲደልቅ አታሞ እንዴት ቻለናል ወፌ ቆመች ያን ቦታ ልናጅብ ለዜሮ ለባዶ እኮ አሁንም ቢሆን ብለት ማን ያገር ልጅ ወገኔ ለኢትዮጵያ ጥቅም ትላንት ሆነ ዛሬ ከፊውዳል ከፋሽስት ከጠባብ ወያኔ ለርካሽ ስልጣን ብሎ ያልተሞዳም ወደ አገርን በመክዳት ለባዕድ ጌታ አድሮ ያልተንበረከከ በጀግና አባላቱ ለአገሩ ሁሉና ግሩምቦ ተናንቆ ታግሎ ያታገለ ግንባር ቀደም ሆኖ ዛሬም ለወያኔ የእግሩ ሰዓት የሆነ እኮ እናንት ንገሩኝ ሀቀኛ ድርጅት ከኢሃፓ በቀር ሌላ እስኪ ማን አለ? እና አሁንም ቢሆን ከሀቀኛ ታጋዮች ህብረትን መስርተን ለከርሶ አዳሪውን ለባዕድ አምላኬ ፋሽስት ናፋቂውን አንገዋለን ጥለን በልመና ሳይሆን ጸንተን በመዋጋት ድልን ተቀራጅተን ኢትዮጵያን እናድን ላንጤና ለሁሌም ወያኔን አውድመን ኢትዮጵያ ለዘላለም ትኖራለች።
ወያኔ በባዕዳን የተጠነሰሰ ጸረ ኢትዮጵያ ቅዠት። ወያኔ የኢትዮጵያዊነት ህልውና ቀርቶ ጠረኑም የሌለው መሆኑን መገንዘብ ያቃታቸው ክፍሎች ብዙ ጊዜ በዚህ ከይሲ ቡድን ይደናገራሉ። ወያኔን ልብወለድ ቅዠት ማለትም ቢዳዳን የሚፈረድብን ባልሆነ ማለትም ያስደፍራል። በአንድ ሰላማዊ ሰልፍ ላይ ወያኔ ባዕዳን የፈጠሩት ጸረ ኢትዮጵያ ቅዠት ነው የሚል መፈክር ተይዞ ነበር። ትክክል ነው። ከዚህ አስከፊና ሰይጣናዊ ቅዠት ለመንቀት ለመገላገል ሳንችል 25 ዓመታት አለፉ። ማርከሻውን ያመጣልን ግን የጎንደር ህዝብ ወያኔን ከስረ መሰረቱ ነክቶና አናግቶ መሆኑን ማንም ሊክደው የሚችል አይደለም። ግብረጥፉን በፕሮፓጋንዳ ይደግፉ ነውና የወያኔ ጋላቢዎች ነጋጠባ ወያኔ የሚቀባውን አቆንጂ ቅባቶች ያቀርባሉ። ከሁሉም በላይ ዋናው ቅጥፈት ባለ ሁለት አሃዘን ይመለከታል። ኢኮኖሚው አደገ ተመነደገ ሲሉ ያናፉለታል። እዩት ፎቁን በከተማይቱ ያለውን ያውም ከአውሮፓ አውቶቡሶች ያረዘመውን የኪሳራ የከተማ ባቡር ዋና መብራት አልባ ሆኖ የተግማማውን ኮንዶሚኒየም ወዘተ በመጠቆም አገር አደገ ይሉናል። ሀቁን የሚያውቀው ግን የኢትዮጵያ ህዝብ ነው። የኑሮ ውድነት፣ አስከፊ ድህነት፣ የበሽታ ሰለባነት፣ መንገድ አዳሪነት፣ የትርፍራፊ ጉርሻ ገዥነት፣ መብት አልባነት፣ ግብረስየል ተጠቂነት ያሰቃየው ህዝብ የወያኔ ኢትዮጵያ የጭንቅ እና የመከራ ምድር መሆኗን ጠንቅቆ ያውቃል። ኢትዮጵያ ዛሬ ለወያኔና ጭፍሮቹ የምቾት አገር ስትሆን ለዜጎቿ ግን የስቃይ ምድርና እስር ቤት ሆናለች። ተጠቃሚዎቹ ይህ ሲባል ያማቸዋል፣ ግን የሚጠበቅ ነው ተመችቷቸዋልና። በተለይም ከወያኔ ሰምረው ከባድ አገሮች ወደ ኢትዮጵያ ተመልሰው የሚንደላቀቁ ማፈሪያዎችና ህሊና ቢሶች ስለ ህዝባችን ሰቆቃ ቅንጣትም ሳይቆረቆሩ ስለ ወያኔ ፎቅና ምቾት ማናፈሱን መርጠው ይገኛሉ። የደላው ድመት ሳምባ ያማርጣል ተብሎ የለ። የኢኮኖሚ እድገት ስንል የህዝብን ከድህነት መውጣትና ለነሙሉ ይዞታው በኢኮኖሚውም ሆነ በፖለቲካው መሻሻልን የሚመለከት ነው። ቀለበት መንገድ ተሰራ፣ ፎቅ ተገነባ ወዘተ የህዝብን ቀን ተቀን ኑሮ መሻሻልና መመቸት እስካል ተመለከተ ድረስ ፍርሽ ነው። ላማልኝ በሰማይ ወተቷንም አላይ። የኢኮኖሚ እድገት በህዝብ አስከሬን ላይ ሊገነባ የሚችል አይደለም። ህዝብን በድለውና ፈሽተው አገር አሳደጉ የሚባሉት ያስኬዱት ፖለቲካ ለህዝብ በዘላቂው አልበጀም። እድገት ይኖር ዘንድ በፖለቲካው መስክም ዴሞክራሲ መስፈኑ፣ የህዝብ መሰረታዊ መብቶች መከበራቸው የግድ ነው። አሊያማ ህዝብ የበይተመልካች ሆኖ ገዢዎችና ጭፍሮቻቸው ብቻ ይከብራሉ፣ በህዝብ ጫንቃ ላይ ይጨፍራሉ። ከኢትዮጵያ እስከ ደቡብ አፍሪካ ዛሬ የምናየው ሀቅ ይህ ነው። ፈረንጆቹ ለወያኔ ጥብቅና ሲቆሙ ብዙ ጊዜ ታዝበናል። ወያኔ ከ3000 ያላነሱ ዜጎቻችንን ጨፍጭፎ የአስቸኳይ ጊዜ አዋጅ አውጥቶ ከ45000 በላይ ወገኖቻችን በየበረሃውና እስር ቤቱ አግቶ ግብረ ስየል እየፈጸመ ባለበት የተባበሩት መንግስታት ዋና ጸሐፊ የተባለው ጉቴሬስ አዲስ አበባ መጥቶ ወያኔ ሲያዳንቅም ሰምተናል። የሚጎመዝዝ ምጸት። ለነገሩ የቀድሞው የአሜሪካ ፕሬዝዳንት ኦባማ ወደ አዲስ አበባ መጥቶ ምርጫ አጭበርብሮ 100% የፓርላማ ወንበሮቹን አሸነፉ ያለውን ወያኔን በዲሞክራሲያዊ ምርጫ የተመረጠ ብሎ አወድሶት ነበር። ድንረሳው ከቶምና መቼም የማይገባ በኢትዮጵያ ሰቆቃና መከራ ተጠያቂ በአጼውም ሆነ በወያኔ አሜሪካ መሆኑን መዘንጋትም ታሪክን መርሳት ነው። ለዚህም ነው በ25 ዓመት ተመክሮ ወያኔ ከዘረኛና አምባገነናዊ አቋሙ ምንም ፈቅ እንደማይል ካየንና አሜሪካም ማን ተመረጠ ማን ለኢትዮጵያ ሕዝብ ጥቅም እንደማይቆም ካወቅን በኋላ ዛሬ በመጋቢት ሚያዝያ 2009 ዓመተ ምህረት አሜሪካን ከወያኔ እንዲያስታርቃቸው የሚለማመጡ ቡድኖች መኖራቸው ከማሳዘን አልፎ አሰቃቂም ቢባል ሲያንሰው ነው። የ1997ቱን የህዝብ ምርጫ ድል ያደናቀፉትና በቅጥረኞቻቸው ተጠቅመው ወያኔን በአፈና እርምጃ ውስጥ ሲደግፈው ስልጣኑን ያስቀጠሉት አሜሪካና እንግሊዝ አልነበሩም። ወያኔ እርቅና ድርድርን ፈላጊ ነው ሲሉም ቆይተዋል። ይህ ግን ጭልጥ ያለ ቅጥፈት መሆኑ ከተጋለጠ 25 ዓመታት አልፈዋል። በስደት ያሉ ዜጎች የምዕራብ መንግስታትን ሲማጸኑ ብዙ ጊዜ አልፏል። በአሜሪካ ውጭ ጉዳይ ሚኒስቴር ህንጻ ፊት ለፊትም የተንበረከኩ ነበሩ። አፍረት እንጂ ምንም አልተገኘም። ወያኔ ባለው ጠባይና ይዞታ ሊገዙ የሚችሉትንም ገዝቶ የማሰለፍ ችሎታው ውሱን ነው። ፈሪ ቡድን ነው። ትንሽ ትልቁን ይፈራል። ጫማ ሸበጥ ስር እንውደቅ ብለው ህዝብን ከብተው ያሉትንም ማመን ይከብደዋል። ቢማጸኑትም እስካሁን አልጠራቸው ብሎ ይገኛል። ድርድርና ውይይት ጀመርኩ ብሎም ከመሰሎቹ የጀመረውም ንግግር ባጭሩ ተቀሽቷል። ማለት ወያኔ ዛሬም ነገም ወያኔ ነውና ለስልጣን የቋመጡ ክፍሎች እንደሚመኙት በፍጹምነት የያዘውን ስልጣን ከማንም ጋር ሊጋራ ፍላጎቱም ዝግጁነቱም የለውም። የጡት እናቶቹ በዚህ ላይ ቢጨቀጭቁትም የሚሰማቸው ባለመሆኑ ለምዕራቦቹ ምለላውን ሆነ ያስታርቁን ልመና ፋይዳ ቢስ ነው። ባረገውና ባየን በታዘብን ነው መልሳችን። ጽንፈኛ አቋም ይዘው ለኢትዮጵያ ሳይሆን ለጎጥ ብሔረሰብ ልንዋደቅ ነው ብለው ደንፍተው ሌሎችን ኢትዮጵያ በማለታቸው አውግዘው በሚገባ ባሩድ ሳይጤስ ሸብረክ ብለው ከወያኔ እርቅና ድርድር ፈላጊ የሆኑ ያውም አባሎቻችን ያሏቸውን ሳያማክሩ የማታድግ ጥጃ እናቷን ትመራለች ወይም ከጠላት ጋር የበሉት በሶ ይወጣል ደም ጎርሶ ብንላቸው አግባብ ያለው ይሆናል። ወያኔ እርቅ አይፈልግም፣ ጥሪውም አይገባውም። ለአመታት ያየነው እንጂ የገመትነው አይደለም። ከቀኑ ያለፈ ስጋ መግማቱ አይቀርም ነውና የእርቅና ድርድር ጉዳይ ቀኑ አመቱ አልፎበት ተልቷል። ወያኔ ሁሉንም ንቆ ባዕዳን በሚሰጡት ጭፍን ድጋፍ ተኩራርቶ ተቃዋሚነን የሚሉትን አውቆና ንቆም ከማንም በጠረጴዛ ዙሪያ ተቀምጦ ሊወያይ ቀርቶ ሊደራደር ከቶም ዝግጁ አይደለም። ይህን ሀቅ መቀበል ማወቅ ያስፈልጋል። ወያኔ ኢትዮጵያዊ አይደለም። ይህ ጸረ ትግሬ የሚመስላቸው ካሉ ይሳሳታሉ። ትግራይ ሌላ ወያኔ ሌላ ይህን ስንል የወያኔ መሪዎችን ጸረ ኢትዮጵያዊነት መሰረት አድርገን ነው። መለስ ዜናዊ፣ ስብሐት ነጋ፣ አባይ ጸሐዬ የቀድሞ ወያኔ ተብዮችም ሳይቀሩ ጸረ ኢትዮጵያነታቸው የተረጋገጠ ነው። ለምሳሌ መለስና ስብሐት አምረው ኢትዮጵያን እንደሚጠሉ በአዋቂዎች ሲነገር የቆየ ነው። ራሳቸውን እንደ ኢትዮጵያዊ አይቆጥሩም። ኢትዮጵያና አማራነትንም ተወራራሽ አድርገዋል። አማራን አጥብቀው ይጠላሉ። ኦሮሞውን በተመለከተ ፍጹም ንቀት አላቸው። ይህ ሁሉ የሚታወቅ ሐቅ ነው። ይህ ፍጹም ጸረ ኢትዮጵያ ስሜታቸውና እምነታቸው ነው ዛሬ ጸረ ሕዝብ አድርጎ በገሃድ ያጋለጣቸው። የተፈጠረው ቀውስ ሁሉ የሚያድናቸው ምላሽን መሞከር ያቃታቸው ጸረ ኢትዮጵያነታቸው አይሎ ስለሚያደናቅፋቸው ነው። ብልጥማ ቢሆኑ በሸበጣቸው ሊወድቁ የተዘጋጁትን ውድቆች አቅፈውና ደልለው በተጫወቱባቸው ነበር። የወያኔ መልስ ግን ወግዱ በመሆኑ ተሰብስበው ሰነድ ፈርመው ወያኔን የሚለምኑት ቡድኖች ሁሉ ራሳቸውን እንደ ውድቅ ከማጋለጥ ሌላ ምንም ውጤት አላገኙም። ወያኔ እንኳን ቡድኖችን ሊጠራ ቀርቶ ጥላውን የሚፈራ ቡድን በመሆኑና አልፎም ከማንም ጋር ስልጣን ነክ ድርድርን ማስተናገድ የሚፈልግ ባለመሆኑ ውይይትንና ድርድርን ብለው የቋመጡትን የሚፈልጉትን ምላሽ የሚሰጥ ይሆን አልቻለም፣ የሚችልም አይደለም። በዚህ ተባለ በዚያ የሀገር ጥቅም ግድ የሚለው ግን ያለውን ሁኔታ በጥልቅ መርምሮ መገንዘብን ነው። ወያኔ ራሱ ማን ነው? አንዳንዶች ነጋ ጠባ የኢትዮጵያ መንግስት ይሉታል፣ ግን አይደለም። በመጀመሪያ ደረጃ ወያኔ ኢትዮጵያዊም አይደለም፣ ጠባብ ዘረኛ ነው። አገር ስንል ደግሞ ኢትዮጵያን አይመለከትም፣ አይወክልም፣ የኔ የሚልም አይደለም። ወያኔ ጸረ ኢትዮጵያ ባዕድ ቡድን ነው። አይደለም የሚሉ ናቸው ነው ለማለት መከራ የሚያዩት። ወያኔ ኢትዮጵያን ሊያጠፉ ሊያዳክሙ የተነሱ ኃይሎች ደግፈውና ተንከባክበው ለስልጣን ያበቁት ቡድን ነው። ጠላቶቻችን ማለት ነው። ነውናም ከወያኔ ኢትዮጵያዊነትን መጠየቁ ላምባሏለበት ኩበት ለቀማ ይሆንብናል። ወያኔና ኢትዮጵያዊነት አይተዋወቁም፣ ቢገናኙም አይስማሙም። ከዚህ ሐቅ ነው መነሳት ያለብን የሚጠበቅብን። ወያኔ ጸረ ኢትዮጵያ መሆኑን አውቀንና ተረድተን ልናወድመውም መነሳት ዋናው ግዳጃችን መሆኑን መቀበል ይጠበቅብናል። ወያኔ በሕዝብ የተባበረ ትግል ይውደም። ድል ለኢትዮጵያ ሕዝብ። አገራዊ ትግል።
I'll get it.
የጣር ፖለቲካ ጸረ ህዝብ ነው። የህዝብ ትግል ያስጨነቃቸው ጨቋኝ ገዢዎች ከጠሉንማ ብለው ስልጣን አይለቁም። በስልጣን ለመቆየት ሲፈጨረጨሩና ሲፈራገጡ ብዙ ወንጀል ይፈጽማሉ። በወታደራዊው አገዛዝ ጊዜ አይተነዋል። በቱኒዚያና ግብጽም አገዛዞቹ ሊያበቃላቸው ሲል ስንቱን ተሰላፊና ተቃዋሚ ገለዋል። ላይቀርላቸው መውደቅ ሲያጣጥሩ ከመቼውም ጊዜ ባላነሰ አውሬ ይሆናሉ። በወያኔ እያየነው ያለውም ይኸው ነው። የጣር ፖለቲካ የሙትሙት ፖለቲካ ነው። ምንጩ ሽንፈትና ቀቢጸ ተስፋ መሆኑ አያጠራጥርም። አገዛዛቸው ሊያከትም መሆኑን ሲረዱ የማይቀረውን ከመቀበል ይልቅ ለውጥን አድርጎ ጊዜ ለመግዛት ከመጣር ይልቅ ባዳቆናቸው ያፈና ሰይጣን እየጋለቡ ተጨማሪ ወንጀል ይፈጽማሉ። ወያኔ በጎንደርና ሌሎች ቦታዎች በሺዎች ገሏል። ብዙ ሺዎችን ለእስር ዳርጎ አሰቃቂ ግብረ ስየል እየፈጸመባቸዋል። አሁንም እንደቀጠለ ነው። በዚህ መልክ ደግሞ ያው ህዝብን ሲከፋፍልበት የነበረውን ጸያፍ ዘረኝነትና ጥበትን ማስፋፍቶ ህዝብን ሊደቁስ በመጣር ላይ ነው። የጣር ፖለቲካ አዲስ አይደለም። የህዝብ መተባበርና አንድነት ጸሩ በመሆኑ በተለይም አማራውንና ኦሮሞውን ለመከፋፈል ቅጥረኞቹን እንዳስተማራ እያየን ነው። ለብሔረሰቦች ጥቅም ጥብቅና የቆሙ መስለው ጽንፈኛ የዘረኛ ልፈፋቸውን መርዝ እየረጩ ለኢትዮጵያ የሚደረገውን ትግል ወደ ጎን ደረጃ ሊያወርዱት በመፍጨርጨር ላይ ናቸው። ይህ ሁሉ የጣር ፖለቲካ የሚጠቁመው ወያኔ ጊዜ እንደተቀየረ መረዳት አለመቻሉን ነው። ጭንቅ ስለያዘውም የቀድሞውን አረመኔ አገዛዝ ርዝራዦችና ነፍሰ ገዳዮች እንዲሁም ካድሬዎች እየተጠቀመባቸው ነው። በተለይ በወያኔ ተጠንስሶ የጀመረው ጸረ ኢሃፓ ካንቱ ዘመቻ እንዲያካሂዱ የሁሉ የቀቢጸ ተስፋ መወራጨት ፍሬ አልባ መሆኑን ለመረዳት ወያኔ አቅም የለውም ችሎታም የለውም። ለዚህም ነው በ1997 ዓ.ም ተብረት ሞክሮት ራሱ ውድቅ ያደረገውን ከተቃዋሚ ጋር መደራደር የሚለውን ቧልት ዛሬም ሊደግም ተነስቶ የነበረው። ሳይውል ሳያድር ግን ወያኔ ከራዙ ጋር እንኳን መወያየት አቅቶት ጥረቱ ከሽፎበታል። ያለፈውን ታሪክና የወያኔ ተጨባጭ ይዘት ዘንግተው ወይም መገንዘብ እንቢ ብለው ሊደራደሩት የተነሱትን በእብሪት አሳፍሮ ሰዷቸዋል። ተለጣፊዎችም የሚያመጡት ፋይዳ ያለው ውጤት የሚኖር አይደለም። ጎርፍ ሊወስደው ያለ ሰው ቄጠማ ይጨብጣል እንደተባለው ወያኔ ውድቀቱ አፍጦስ ለመጣበት የቆጡን የባጡን ሊያወርድ ይሞክራል። እድሜ ሊያገኝ የማይፈነቀለው ድንጋይ የለም ማለት ይቻላል። ድንጋይ ሲፈነቀል ግን ተናዳፊ ግንጥ መገኘቱንም የተገነዘበ አይመስልም። በማጣጣር ላይ ስለሆነ ግን ህዝብን ከፋፍሎና አፍኖ እድሜ የሚገዛ መስሎታል ማለትም እንችላለን። በህዝብ ትግል ሊነግዱ የተነሱ ወያኔን በቀቢጸ ተስፋው ሲያጅቡት ብናይም የህዝብ ትግል ግን እየቀጠለ እንጂ እየተዳፈነ አለመሆኑ ገሃድ ነው። ያስቸኳይ ጊዜ አዋጅ ተብየውም ከሽፏል። ጊዜ ይራዘም መባሉ ራሱ ይህን ያረጋግጣል። ወያኔ እንደ ቀድሞው ሊገዛ አለመቻሉም ግልጽ ሆኖ ይገኛል። መቀየር ስለማይችል ግን መጨረሻው ውድቀት ለመሆኑ ክርክርን የሚጠይቅ አይደለም። ደርግም ውድቀቱ ከተረጋገጠ በኋላ ለተወሰነ ጊዜ ሲፈራገጥ መቆየቱ ይታወሳል። ይህን የጣር ፖለቲካ እርምጃ እንዲያከትም ለማድረግ ዋናው አስፈላጊው የትግል መቀጠልና መፋፋም ነው። ወያኔ ይህ እንዳይሆን ነው በአንድ በኩል ህዝብን ሲፈጅና ሲያፈን፣ በሌላ በኩል ደግሞ ኮሶ የሆነበትን የህዝብ ትብብር ለማደናቀፍ ጽንፈኛ ቅጥረኞቹን አሰማርቶ ያለው። በዚህ ስሌት የተነሳ ወያኔ የህዝብን ትግል አነሳሱ ወይም አቅጣጫ አስያዙ የሚላቸውን ኃይሎች ላይ ልዩ ዘመቻ መክፈቱ እየታየ ያለ ነው። ወያኔ በይፋ የከፈተው ጸረ ኢሃፓ ዘመቻ የዚህ ነጸብራቅ ነው። የህዝብ ትኩረት ከወያኔ ተነስቶ ወደ ኢሃፓ እንዲሆን ለማድረግ በሚል ከንቱ እቅድ የወያኔ ቅጥረኞች በድርጅቱ ላይ ሰፊ ዘመቻን ተያይዘውታል። ከሞገላ ጎደል ሳይሆን በሙሉ ደረጃ። ይህ ዘመቻ በመሰረቱ ሐሰት መሆኑም የሚደበቅ አልሆነም። የስንቱን ብሔረሰብ ወጣት ጎልማሳ አስተባብሮ ጭቆናን የታገለውን ድርጅት፣ በጎንደር ጎጃም በህዝብ ተደግፎ ለዓመታት የደማውን ድርጅት በጸረ አማራነትና በጸረ ኢትዮጵያነት ለመክሰስ መጣሩ፣ ኤርትራን ያስበሉ አገዛዞችና ወያኔ ሆኖ ሳለ ስልጣን ያልነበረውን ድርጅት በዚህ ወንጀል መክሰሱ ወዘተ፣ ሁሉም ቃላጋኖ ሸፍጥና ውሸት ለመሆኑ ለብዙሃን ግልጽ ናቸው። ወያኔ ግን ጣረሞት ላይ ስላለ በጠራራ ፀሐይ ቢዋሽ የሚያስደንቅ አይደለም። ሐሰትን ተንተርሶ አገርን ለሶማሊያም ለአረብም ሁሉ ሽጦ ለስልጣን በቅቷልና አሁን በስተርጅና አቋም ሊቀይር የሚጠበቅ አይደለም። የህዝብን ትግል ውጤትና መስዋዕትነት ሊቀማ ኢሃፓ እንደ ሌሎቹ ያልጣረ ከመሆኑም በላይ ህዝባችን ለትግል እንዲነሳ ግን በጸረ ወያኔው መስመር ሲጓዝ ረጅም ዓመታት በማስቆጠሩ ቅር የሚለው አይደለም። በተለይም ትናንትም ዛሬም ከአረመኔው ደርግና ከዘረኛው ወያኔ ጎን ቆመው የታዘብናቸው በድርጅቱ ላይ የሚያካሂዱት ዘመቻ የሌባ አይነ ደረቅ የሚያሰኝባቸው ነው እንጂ ማንንም የሚያደናግር አይሆንም። የዛሬ 40 ዓመት ድርጅቱ ይህን ጽፎ ተናግሮ ነበር ብሎ በተጣመመ መንገድ መዝመት ፋይዳ ቢስ ወያኔያዊ ስምሪት ከመሆኑ ባሻገር ትኩረት በተለይም እየታገልን ነው ብለው በባዶ የሚመጻደቁት በወያኔ ላይ መሆን እንደሚገባው ማንም ይገምታል። ታዲያ ይህ ሁሉ የሚዳቋ ግርግርታ ለወያኔ ለመጥቀም እንጂ ምን ሌላ ፋይዳ አለው? የሚያሳስበውና ሊወገድ የሚገባው ክስተት ግን በተቃዋሚነን ባዮች ጎራ የሚከሰተው የጣር ፖለቲካ ነው። አዎ ቢያሳዝንም ይህ በሽታ ጨቋኙን ሳይሆን በይፋ ተቃዋሚነን ባዩንም ያጠቃል። ለምን የሚለውን ከመቃኘታችን በፊት ግን ሁለት ተመክሮ ያረጋገጣቸውን ሐቆች እናንሳ። አንደኛ፣ ህዝብ ከጭቆና የሚላቀቀው በራሱ ትግልና መስዋዕትነት ብቻ ነው። ሁለተኛ፣ አሜሪካ ለኢትዮጵያ ህዝብ የሚጨነቅ ሳይሆን ጨቋኙንና ዘረኛውን አገዛዝ ደግፎ ለስልጣን ያበቃና አሁንም ደግፎ በስልጣን ያቆየ መሆኑን ዛሬም በፊትም በ1997ቱ የህዝብ ተቃውሞ ጊዜም ያረጋገጥነው ነው። ባለፈው ሰሞን ራሳቸውን ድርጅት የሚሉ አጣያቂ ሚዛን ያላቸው ቡድኖች ለአሜሪካው ፕሬዝዳንት ደብዳቤ ጽፈዋል። የነዚህ 16 ቡድኖች ስህተት በየፈርጁ ነው። በመጀመሪያ አሜሪካ በወያኔ ላይ ህዝብን ደግፋ ጫና ታደርጋለች ብለው መነሳታቸው ነው የሚያስገርመውና አጣያቂም የሚሆነው። ቀማኛ አባትና ልጅ ሆነው የባጁት አሜሪካና ወያኔ ይለያያሉ ብሎ መገመት ቅዠት መሆኑ የሚያጠያይቅ አይደለም። በራሱ ትግል ተማምኖ ደሙን እያፈሰሰ ያለውንም ህዝብ በአጉል ተስፋ ቦይ ለመክተት መጣር ከባድ ስህተት ነው። በሁለተኛ ደረጃ ይህ የቡድኖቹ የልመና ደብዳቤ ዋናው መልእክቱና መደምደሚያው አሜሪካ ወያኔ ላይ ጫና አድርጋ ሁሉም የሚሳተፉበት የሽግግር ሂደት እንድታመጣ ነው። አሜሪካ ይህን የምታመጣ ካለመሆኗ ሌላ በአሁኑ የወሳኝ ጊዜ ትግል ህዝባችን ደሙን ለአገሩ እያፈሰሰ ባለበትና ቁርጠኛ ሆኖ በተነሳበት መንገዱ ከወያኔ ጋር ተቃቅፎ የሽግግር ሂደት መመስረት ነው ማለት ቢያንስ ጸረ ትግል ነው፣ አሊያም ሐቁን ነገር ከተባለ ህዝብንም ጎጂ ነው ማለት እንችላለን። ይህ የጣር ፖለቲካ ካልሆነ ታዲያ ሌላ ምን ሊሆን ነው? ቡድኖቹ ከህዝብ ትግል አንጻር ኢምንትነት እየተሰማቸው ያሉ ከመሆናቸው ምንም ጥርጥር የለውም። በስደት ለዘመናት የቆዩትም የመጣው መጥቶ ወደ ሀገር መመለስን ይፈልጋሉ። መፈለግ ግን አገር ገብቶ እንደኒቢጤው ሊኖሩ ሳይሆን ከስልጣን ለመቀራመትም ነው። ቀደም ይህን ሞክረው ያልተሳካላቸው አሉ። አስገቡን ብለውም ለምነው ወግዱ የተባሉትም አሉ። ለጎንደርና ለአማራው ህዝብ ቆመናል ያሉትም ስብስቦች በዚሁ ከወያኔ አስታርቁን ሰልፍ መግባታቸው እንዲሁ አጠያያቂና ለትዝብት የሚዳርግ መሆኑ የሚታይ ነው። በዝምታ አልፈነው ይህ ወያኔና አሜሪካን ልመና ትግላችንን ሊጎዳ ልንመለከተው የምንችል አይደለንም። ተቃዋሚ ነን ብለው ጣር የሚይዛቸውና ከህዝብ መራራት ትግል ጎን መስዋዕቱ ይቅርና መቆም መርዳት የሚሳናቸው የያዙት መንገድ ጎጂና የተሳሳተ ነው። ጠቀሜታው ለወያኔ ነው። ዛሬ የህዝብ መፈክር ወያኔ ይውደም ይወገድ ሆኖ ሳለ ከወያኔ አስታርቁን ምለላና ልመና ያውም የህዝብ ወዳጅ ካልሆነው ክፍል ያስገምታል እንጂ ጠቀሜታ የለውም። የዛሬ ጽኑና ህዝባዊ መፈክር ወያኔ ይውደም፣ ኢትዮጵያዊነት ይጠንክር፣ ትግሉ ይፋፋም ብቻ ነው። ለህዝብ አጠቃላይ ሆነ ለአማራው፣ ኦሮሞው፣ ለጋምቤላው ወዘተ በተለይ ቆመናል የሚሉ ክፍሎች የእነዚህን ትግል ማጠናከር እንጂ ወያኔና አሜሪካ ስር መውደቅ መንበርከክ አይደለም የሚጠበቅባቸው። አለ የሚሉ ካሉ የትችት የሚሸነቁጣቸው ካሉ በጸያፍ ጸረ ድርጅት ዘመቻና ክስ በኢህአፓ ላይ ከመሰማራታቸው በፊት እስቲ የኢትዮጵያን ህዝብ በአጠቃላይ በአሜሪካ ድጋፍ ከወያኔ ጋር ለኢትዮጵያና ለዴሞክራሲ መስማማት መቆም ይቻላል ብለው ያሳምኑ። ውድመት ለወያኔ፣ የህዝብ ቆራጥ ትግል ይፋፋም፣ ድል ለኢትዮጵያ ህዝብ።
Bye. Devil.